barsinuun walitti deebina nagaatti bula amma sagantaa afaan amaaraatti.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አርብ ጳጉሜ 5 2013 ዓመተ ምህረት የአዲስ አመት ዋዜማ ምሽት። ክብራትና ክብራን አድማጮቻችን እንኳን ለአዲሱ አመት 2014 በሰላም አደረሳችሁ። ለኢትዮጵያና ለኤርትራ ህዝብ እንዲሁም በመቶ ሺዎች የምትቆጠሩ ኢትዮጵያውያንና ኤርትራ ውርስ ያላችሁ አሜሪካውያንን ጨምሮ ባለን ዙሪያን ቁጣጣሽን ለምታከብሩ ሁሉ ጂልና እኔ የላቀ ምኞታችንን እየገለጽን መልካም አዲስ አመት እንመኝላችኋለን ሲሉ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በራሳቸውና በባለቤታቸው ስም ማምሻውን መልእክት አስተላልፈዋል። የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ተፈጽመዋል ስለተባሉት የሰብአዊ መብቶች ጥሰቶች በጋራ ያደረጉት ምርመራ ጠንካራ፣ ከማንም ያልወገነና ነጻ መሆኑን ያሉበት ዘገባ ደርሶናል። የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል።
በሚዲያ ሲተላለፉ የነበሩት ስለ ጦርነት ነው። በአጠቃላይ ቀረርቶ ፍከራ፣ ስለ ጦርነት ወኔን የሚቀሰቅሱ ነገሮች ናቸው እንጂ ባልባል የሚሸት ምንም ነገር አልሰማንም እስካሁን ድረስ።
ባልባል የሚሸት ዜማዎች ማለት በየአቅጣጫው መናኸሪያ ብቻ አይደለም፣ ኦልሞስት በሌላውም አካባቢ ባልባል የሚሸት በር ይታይ ነበር። አሁን ደግሞ ፍከራ ቀረርቶ ምናምን ነው አሁን ሰው የሚሰማ።
የዘንድሮን የአዲስ ዓመት አከባበራቸውን አስመልክቶ ለአሜሪካ ድምፅ አስተያየታቸውን ከሰጡ የባህር ዳር ነዋሪዎች ውስጥ ናቸው። አስተናጋጃችሁ አሉላ ከበደ ነኝ። ከፕሮግራም አቀናባሪያችን ብርሃን ኃይሉ፣ ከቴክኒክ መሐንዲሱ ቶኒ፣ ከእለቱ ዋና ዘጋጅ ጽዮን ግርማ፣ ከማኅበራዊ ዝግጅት አቀናባሪያችን አባየው ገበያው፣ በተለያዩ አካባቢዎች ሆነው ይህን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን የዓለም ዜና ከደረጀ ደስታ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ደረጀ ደስታ ነኝ። ለኢትዮጵያና ለኤርትራ ህዝብ እንዲሁም በመቶ ሺዎች የምትቆጠሩ የኢትዮጵያና የኤርትራ ውርስ ያላችሁ አሜሪካውያንን ጨምሮ በዓለም ዙሪያ ነገ እንቁጣጣሽን ለምታከብሩ ሁሉ ጂልና እኔ የላቀ ምኞታችንና መልካም አዲስ ዓመት እንመኝላችኋለን ሲሉ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በራሳቸውና በባለቤታቸው ስም ማምሻውን መልእክት አስተላለፉ። ለእንቁጣጣሽ በዓል የፕሬዝደንት ጆሴፍ አር ባይደን ጁኒየር መልእክት በሚል ርዕስ በዋይት ሃውስ ቤተ መንግስት ዌብሳይት ላይ የወጣው ኢትዮጵያውያን አሜሪካና ኤርትራውያን አሜሪካውያን በመላ ዩናይትድ ስቴትስ ያሉ ማህበረሰቦችን በማበልጸግ በሀገራችን የዕለት ህይወት እያንዳንዷን ገጽታ ቁልፍ ናችሁ ብለዋል ባይደን። ለብዙዎቻችሁ ያለፈው ዓመት ከባድ እንደነበር አውቃለሁ ብለዋል ፕሬዚደንቱ። ኮቪድ-19 ካደረሰው ህመምና ማጣት ጋር ኢትዮጵያ ውስጥ እየተካሄደ ያለው ግጭት ቤተሰቦቻችሁና የምትወዷቸውን ሁሉ እየጎዳ መሆኑን አውቃለሁ ያሉት ፕሬዚደንት ባይደን ኢትዮጵያ ውስጥ በሲቪሎች ላይ እየደረሰ ነው ያሉት ጥቃት በጥልቅ እንደሚያሳስባቸው ገልጸዋል። የአፍሪካ ቀንድ ውስጥ ግጭቶች ሁሉ ወደ ሰላማዊ መፍትሄ እንዲያመሩ አስተዳደራቸው በመላ አካባቢው ካሉ አገሮች ጋር የነቃ የዲፕሎማሲ ጥረት እያደረገ መሆኑንም አስታውቀዋል። የተባበሩት መንግስታት ከፍተኛ የሰብአዊ መብቶች ኮሚሽን እና የኢትዮጵያ ሰብአዊ መብቶች ኮሚሽን በትግራይ ክልል ተፈጽመዋል ስለተባሉ የሰብአዊ መብት ጥሰቶች በጋራ ያደረጉት ምርመራ ጠንካራ፣ ከማንም ያልወገነና ነጻ እንደሆነ ተናገሩ። የምርመራው የመጨረሻ ሙሉ ሪፖርት በጥቅምት 22 2014 ዓ.ም ተመረተ ይፋ እንደሚደረግም የኢሰመኮ ዛሬ ባወጣው መግለጫ አስታውቋል። ዝርዝር ዘገባው በአብይ ርዕስ ይቀርባል። የአፍሪካ ህብረት የምዕራባዊቷ አፍሪካ ጊኒን በቅርቡ በአገሪቱ በተደረገ መፈንቅለ መንግስት የቀድሞ ፕሬዝደንት አልፋ ኮንዴ መታሰራቸውን ተከትሎ ከህብረቱ ያገዳት መሆኑን ዛሬ ባወጣው መግለጫ አስታውቋል። ህብረቱ ባወጣው የትዊተር መልእክቱ የጊኒ ሪፐብሊክን ከሁሉም የአፍሪካ ህብረት እንቅስቃሴዎችና ውሳኔ ሰጭ አካላት እንድትታገድ ተወስኗል ብሏል። ውሳኔው የመጣው በቅርቡ የጊኒን ልዩ ወታደራዊ ኃይሎች በአምባገነንነት እየተከሰሱ የነበሩትን የአገሪቱን የቀድሞ ፕሬዚደንት አልፋ ኮንዴን በመገልበጥ ስልጣን ከያዙ በኋላ ነው። ህብረቱ ወታደራዊ ባለስልጣናቱን አውግዞ በአገሪቱ ለመጀመሪያ ጊዜ በዲሞክራሲያዊ ምርጫ ስልጣን የያዙትን ፕሬዚደንት ኮንዴ በአስቸኳይ እንዲለቀቁም ጠይቋል። የናይጄሪያ ወታደሮች በጽንፈኛው የቦኮ ሐራም ቡድን ውስጥ ከፍተኛ ኃላፊነት ያለውን አባል መያዛቸውን በሰጡት መግለጫ አስታወቁ። የቦኮ ሐራም አባል የተያዙት ለ12 ዓመታት ለአመጽ ማዕከል አድርገው እንቀሳቀሱበት በነበረው በሰሜናዊ ናይጄሪያ ቦርኖ ክፍለ ግዛት ውስጥ መሆኑንም የናይጄሪያ ወታደራዊ ቃል አቀባይ ገልጸዋል። ቃል አቀባዩ ጨምረው እንደገለጹት ቡድኑ ተቀጣጣይ መሳሪያዎችን ለመስራት ይጠቀምባቸው የነበሩ 2 ስፍራዎችን በተደረገው ድንገተኛ ወረራ መያዛቸውንም አስታውቀዋል። ከቅርብ ጊዜ ወዲህ የቡድኑ አባላት በተደረገባቸው ጥቃት እጃቸውን እየሰጡ ሲሆን እስካሁን ወደ 6000 የሚደርሱ የቡድኑ አባላትም መማረካቸው ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን እና የቻይናው መሪ ጂ ቺፒንግ ከሰባት ወራት በኋላ ለመጀመሪያ ጊዜ ለ90 ደቂቃ ባደረጉት ንግግር በሁለቱም የዓለም ሀያላን አገራት መካከል የሚታየው ፉክክር ወደ ግጭት እንዳያመራ ሊያደርጉ እንደሚገባ መወያየታቸውን ሮይተርስ ዘግቧል። ስመኝሽ የቆየ ዝርዝር አላት።
የሁለቱ ሀያላን ሀገራት ግንኙነት ባለፉት 10 ዓመታት ውስጥ ያልታየ እጅግ ዝቅተኛ ደረጃ ላይ በደረሰበት በዚህ ወቅት ሁለቱን ሀገራት የማያግባባቸውን ጉዳይ ለመፍታት የሚደረግ ጥረት በዩናይትድ ስቴትስ በኩል እየታየ መሆኑን ሮይተርስ አመልክቷል። ዋይት ሀውስ በጉዳዩ ላይ ባወጣው መግለጫ ባይደንና ቺ ሁለቱ ሀገራት በሚስማሙባቸውና በሚለያዩባቸው ሰፊና ቁልፍ የሆኑ ጉዳዮች ላይ መወያየታቸውን ገልጿል። አንድ የዩናይትድ ስቴትስ ባለስልጣን ለጋዜጠኞች ሲናገሩም የኢኮኖሚ ጉዳዮች፣ የአየር ንብረት ለውጥና ኮቪድ-19 ወረርሽኝ ዋና ዋና የመወያያ ርዕሶች ነበሩ ማለታቸውን ሮይተርስ ጠቅሷል። ፕሬዚዳንት ባይደን ዩናይትድ ስቴትስ በፓሲፊክና በዓለም ሀገራት ሰላም፣ መረጋጋትና ብልጽግና እንዲሰፍን ያላትን ጽኑ ፍላጎት በአጽንኦት አስረድተዋል ያለው የዋይት ሀውስ መግለጫ ሁለቱም ሀገራት በመካከላቸው ያለው ፉክክር ወደ ግጭት እንዳያመራ የማድረግ ኃላፊነት እንዳለባቸው መስማማታቸውን ገልጿል። እንደ ሮይተርስ ዘገባ ባይደንና ቺ በየካቲት ወር የመጀመሪያ የስልክ ንግግራቸውን ካደረጉ በኋላ በተለያዩ ጊዜያት በሁለቱ ሀገራት መካከል የተደረጉ የከፍተኛ አመራር ስብሰባዎች ሁለቱን ሀገራት እያሻከሩ በነበሩ እንደ የሰብአዊ መብት ግልጸኝነትና የኮቪድ-19 ወረርሽኝ መነሻ ባሉ ጉዳዮች ላይ በተወሰነ መልኩ መሻሻል እንዲታይ አግዘዋል። ዩናይትድ ስቴትስ በቻይና ላይ የያዘችው ፖሊሲ በሁለቱ ሀገራት ግንኙነቶች ላይ አስቸጋሪ ሁኔታዎችን እንደፈጠረ ቺ ለባይደን እንደነገሯቸው ሮይተርስ አንድ የቻይናን የመንግስት ሚዲያ ጠቅሶ የዘገበ ሲሆን ሁለቱም ሀገራት በየጊዜው ግንኙነታቸውን እንዲያጠናክሩ መስማማታቸውንም ጨምሮ ገልጿል።
ታሊባን አሜሪካውያንን የጫነው አውሮፕላን ካቡልን እንዲለቅ ፈቀደ። በአፍጋኒስታን የታሊባን ባለስልጣናት እንደ አውሮፓ አቆጣጠር ነሐሴ 31 የዩናይትድ ስቴትስ ወታደራዊ ዘመቻውን ካቋረጠች በኋላ ለመጀመሪያ ጊዜ የኳታር ቻርተር አየር መንገድ አፍጋኒስታንን ለቀው የሚወጡ ዜጎችን ከካቡል አውሮፕላን ማረፊያ ይዞ እንዲወጣ ፈቅደዋል። የዩናይትድ ስቴትስ ብሔራዊ የጸጥታ ምክር ቤት ቃል አቀባይ ኤምሊ ሆርኒ በዛሬው ዕለት በሰጡት መግለጫ ዛሬ የዩናይትድ ስቴትስ መንግስት አሜሪካውያንና ቋሚ የመኖሪያ ፍቃድ ያላቸውን ዜጎች በኳታር የቻርተር አውሮፕላን ከሐሚድ ካርዛይ ዓለም አቀፍ አውሮፕላን ማረፊያ ከአገር የሚወጡበትን መንገድ አመቻችቷል። አውሮፕላኑ በሰላም ኳታር ማረፉንም እናረጋግጣለን ብለዋል። ታሊባኖችም የአሜሪካ ዜግነት ያላቸውና ህጋዊ የመኖሪያ ፍቃድ ያላቸው የአፍጋን ዜጎች እንዲወጡ በጎ ትብብር ማሳየታቸውን ገልጸዋል። ሮይተርስ እና አጃንስ ፍራንስ ፕሬስ እንደዘገቡት የኳታር አውሮፕላን 113 ሰዎች የያዘ ሲሆን ከነዚህ ውስጥ 21 የሚሆኑ አሜሪካውያን፣ 43 ካናዳውያንና 13 የደች ዜግነት ያላቸው መሆኑን የየአገራቱ የውጭ ጉዳይ ሚኒስቴር ማስታወቃቸውን አመልክተዋል። በዚህ ሳምንት መግቢያ ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የመከላከያ ሚኒስትሩ ሎይድ ኦስትን በኳታር ተገኝተው በዚህ ጉዳይ ላይ መነጋገራቸው ይታወሳል። ብሊንከን ታሊባን አገር ለቀው መውጣት የሚፈልጉ አሜሪካውያንና ሌሎች ዜጎችን እንዲፈቅድ ያሳሰቡትም በዚህ ሳምንት መሆኑን ይታወሳል። አፍጋኒስታን ውስጥ የታሊባን መሪዎች በተለይ በሴቶች መብቶችና ማህበራዊ ተሳትፎ ላይ የጣሏቸውን እገዳዎች በመቃወም የወጡ ሰላማዊ ሰልፈኞችን በኃይል መበተናቸውን የተባበሩት መንግስታት ድርጅት ተቃወመ። ሊሳ ሽላይን ከጄኔቫ ለቪኦኤ ያጠናከረችውን ዘገባ ጽዮን ግርማ ታቀርበዋለች።
አፍጋናውያን የተደቀነባቸው የደህንነት ስጋት ከባድ ቢሆንም ሴቶችም ወንዶችም ሰብአዊ መብቶች እንዲከበሩ ለማሳሰብ አደባባይ ወጥተዋል። በተለይ ሴቶች የመስራት መብታቸው፣ የመንቀሳቀስ፣ ትምህርት የማግኘትና በህዝባዊና መንግስታዊ ጉዳዮች ውስጥ የመሳተፍ ነጻነቶቻቸው እንዳይደፈሩ ግፊት እያደረጉ መሆናቸውን የተባበሩት መንግስታት ታዛቢዎች ተናግረዋል። ይሁን እንጂ ባለም አቀፍ የሰብአዊ መብቶች ህግ ጥበቃ የሚደረግላቸው እነዚህ መብቶች በታሊባን የከፋ ጥቃት እየተፈጸመባቸው ነው ሲሉ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳዮች ከፍተኛ ኮሚሽነር ቢሮ ቃል አቀባይ ራቪና ሻምዳሳኒ ክስ አሰምተዋል።
We've seen the use of live ammunition, albeit there are reports that you're firing into the air.
ሰልፈኞቹን ለመበተን ወደ ሰማይ ተተኩሷል ቢባልም ሰዎች ላይ በቀጥታ ሲተኩስ አይተናል። ሰልፈኞች ተገድለዋል። የከፋ ድብደባዎች መፈጸማቸውንና በሰልፎቹ ላይ የተሳተፉ ሰዎችን ለመለየት የቤት ለቤት አሰሳና አደን መካሄዳቸውን የሚናገሩ ሪፖርቶች ደርሰውናል።
የሴቶች መብቶች ተሟጋቾችና ሰልፈኞቹን ይዘግቡ የነበሩ ጋዜጠኞች በዘፈቀደ መታሰራቸውንና በጭካኔ መደብደባቸውን የሚጠቁሙ ሪፖርቶች ለከፍተኛ ኮሚሽነሩ ቢሮ ከሚታመኑ ምንጮች እንደደረሱ ቃል አቀባዩ ገልጸዋል። እስካሁን 4 ሰው መገደሉን ማረጋገጣቸውን የጠቆሙት ራቪና ሻምዳሳኒ ትክክለኛው የሟቾች ቁጥር ከዚያ በላይ ሊሆን እንደሚችል ገምተዋል።
ዴልታ የተሰኘው የኮቪድ-19 ዝርያ በዩናይትድ ስቴትስ እየተስፋፋ ባለበት በአሁኑ ሰዓት ፕሬዚደንት ጆ ባይደን ወረርሽኙን እንዲያበቃ የሚያደርግ ዘርፈ ብዙ የሆነ አዲስ የክትባት ግዴታ ይፋ አድርገዋል። የዋይት ሀውስ ዘጋቢያችን ፓትሲ ውዳክስዋራ ያደረሰችንን ኤደን ገረመው እንደሚከተለው አጠናቅራዋለች። እንደ አውሮፓ አቆጣጠር በመስከረም 11 2001 ዓመተ ምህረት በኒውዮርክ መንቲዮቹ ተብለው በሚታወቁት ህንጻዎች ላይ በአሸባሪዎች በደረሰውና 2996 ሰዎችን ህይወት የቀጠፈው 911 በመባል የሚታወቀው አደጋ ዘንድሮ 20ኛ ዓመቱን ይዟል። ይሄ ጥቃት የዩናይትድ ስቴትስ በአፍጋኒስታን 19 ዓመት ከ10 ወራትና ከ3 ሳምንት እንዲሁም 2 ቀናት እንድትቆይና 2325 አሜሪካውያን ወታደሮችን እንድታጣ እንዳደረጋትም የአሜሪካ የደህንነት ቢሮ አስታውቋል። ቢሮው በጥቃቱ ምን ያህል ሰላማዊ ዜጎች እንዳለፉም በእርግጠኝነት አለመታወቁን አመልክቷል። በነገው ዕለትም ፕሬዚደንት ጆ ባይደን አደጋው የደረሰባቸውን ቦታዎች ይዘክራሉ። የምሽቱ ዜና ይኸው ነበር። ጤና ይስጥልን።
ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ጳጉሜ 5 2013 ዓ.ም የአዲሱ ዓመት ዋዜማ ምሽት አስተናጋጃችሁ አሉላ ከበደ ነኝ። እንኳን ለአዲሱ ዓመት በሰላም አደረሳችሁ። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22 በ23 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው የሰዓቱ አብይ ርዕስ በትግራይ ክልል ተፈጽመዋል ስለተባሉት የሰብአዊ መብት ጥሰቶች በጋራ ያደረጉት ምርመራ ጠንካራ፣ ከማንም ያልወገነና ነጻ መሆኑን የተባበሩት መንግስታት ከፍተኛ የሰብአዊ መብቶች ኮሚሽንና የኢትዮጵያ ሰብአዊ መብት ኮሚሽን ተናገሩ። የምርመራው የመጨረሻ ሪፖርት በጥቅምት 22 2014 ዓ.ም ይፋ የሚደረግ መሆኑን የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ባወጣው መግለጫ ገልጧል። መለስካቸው አማሃ ተከታትሎታል።
ሁለቱም አካላት ከአዲስ አበባና ከጄኔቭ ይፋ ባደረጉት አዲስ መረጃ በትግራይ ክልል በሰብአዊ መብቶች፣ በሰብአዊነትና ስደተኛ ህግጋት ላይ ሁሉም አካላት ፈጽመዋል በተባሉ ጥሰቶች ያደረጉት የጣምራ ምርመራ የመስክ ስራው መጠናቀቁን ገልጸዋል። ከግንቦት 8 እስከ ነሐሴ 14 ቀን 2013 በነበረው ጊዜ የጋራ ምርመራ ቡድኑ በመቀሌ፣ ውቅሮ፣ ሳምረ፣ አላማጣ፣ ቦራ፣ ማይጨው፣ ዳንሻ፣ ማይካድራ፣ ሁመራ፣ ጎንደር፣ ባህር ዳርና አዲስ አበባ ስራውን ሲያካሄድ ቆይቷል። በዚህ ጊዜ ውስጥ ቡድኑ ከጥሰቶቹ ሰለባዎችና ምስክሮች፣ ከክልልና ብሔራዊ ባለሥልጣናት፣ ከሲቪል ማህበረሰብ ድርጅቶች፣ ከሃይማኖት ተቋማት፣ ከጤና ባለሙያዎችና ከፍትህ ስርዓቱ ባለስልጣናት እንዲሁም በትግራይ ክልል ከሚሰሩ ሰብአዊ ድጋፍ ሰጪ ድርጅቶች ጋር ከ200 በላይ ቃለ ምልልሶችን አድርገዋል። ቡድኑ በተጨማሪም ሰነዶችን፣ ቪዲዮዎችን፣ ፎቶግራፎችንና ሌሎችንም ቁሳቁሶችን ፈትሿል፣ መርምሯል። ቡድኑ በፍጥነት በሚላወጠው የደህንነት ስጋትና በሌሎች አስቸጋሪ ሁኔታዎች ምክንያት ወደ አንዳንድ ስፍራ መድረስ ባይችልም ከእነዚህ አካባቢዎች በሽሽት ከሄዱ ምስክሮች ጋር መነጋገር ችሏል ይላል መግለጫው። ከምርመራው ሥራ ጋር በተያያዘ ከጥቂት ሳምንታት በፊት ኮሚሽነር ዳንኤል በቀለም ለቪኦኤ ይህን ብለው ነበረ።
ከተባበሩት መንግስታት ጋር ወደዚህ ምርመራ ስራ ውስጥ ስንገባ ስራውን እንደመራበት ዝርዝር መመሪያ እና ደንብ አውጥተን በእንግሊዝኛ ቋንቋ ተርምስ ኦፍ ሪፈረንስ ይባላል። በዛ መሰረት ነው እያካሄድን ያለ ነው እና ብዙ ቦታዎች ላይ ተገኝተን ቃለ መጠይቅ በማድረግ መረጃዎች በመሰብሰብ ምርመራ በማካሄድ እስካሁን ቆይተናል። አሁን ደግሞ የፌዴራል መንግስት ከትግራይ ክልል ከወጣ በኋላ ወደ ትግራይ ክልል በቀላሉ ለመጓዝ ይቻል አለመሆኑ ትንሽ የራሱ የሆነ ውስንነት የሚፈጥር ቢሆንም የምርመራ ስራውን ቀጥለናል። እዚሁ አዲስ አበባ ከተማ ውስጥም የሚደረጉ ምርመራ ስራዎች ስላሉ የጣምራ የምርመራ ቡድኑ በአዲስ አበባ ከተማ ውስጥ የሚያነጋግራቸውን የተለያዩ ሰዎች እንዲሁ ሲያነጋግር ቆይቷል። ስለዚህ ምናልባት የምርመራ ስራው በሚቀጥሉት የተወሰኑ ቀናት ውስጥ የሚጠናቀቅ ከሆነ ወደ ሪፖርት ማዘጋጀት ስራ እንሸጋገራለን ማለት ነው።
በተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን ከፍተኛ ኮሚሽነር ሚሼል ባትሌትም ስለ ጋራ ምርመራው ሲናገሩ
ብዙ የደህንነትና የሎጂስቲክስ እንቅፋቶች የነበሩብን ቢሆንም የጋራ ቡድናችን ጠንካራ፣ ከማንም ያልወገነና ነጻ የምርመራ ስራ አከናውኗል። ይህም በትግራይ ስለነበረው የሰብአዊ መብቶች ሁኔታ ሙሉ እምነት የሚጣልበት ዝርዝር ስለሚሰጥ ተጠያቂነትን በማስፈንና የመዘገብናቸው የከባድ የመብት ጥሰት ሰለባዎች ይካሱ ዘንድ አስተዋጽኦ ያደርጋል የሚል እምነት አለን።
የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዳንኤል በቀለ በበኩላቸው
እኛ የምንመራው ማንንም አለመጉዳት፣ ነጻ መሆን፣ ከማንም አለመወገን፣ ግልጽነት፣ በተጨባጭ ማስረጃ መመስረት፣ ምስጢራዊነት፣ ሐቀኝነት፣ ከፍ ያለ ደረጃ ባለው ማረጋገጫና ሰለባዎችን ማዕከል ባደረጉ የማይዋዥቁ የምርመራ መርሆዎች ነው።
የጋራ መግለጫው እንዳመለከተው በመጪው ሰኞ መስከረም 3 ቀን 2014 ዓ.ም ኮሚሽነር ሚሼል ባሽሌት በትግራይ ክልል ስላለው የሰብአዊ መብቶች ሁኔታና የጋራ ምርመራ ሂደት የት እንደደረሰ ጀነቫ ለሚገኘው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ዘገባ ያቀርባሉ። በዚያ የሚያቀርቡት ዘገባም ዶክተር ዳንኤል በቀለን ጨምሮ ሌሎች ተናጋሪዎች የሚያቀርቧቸው ንግግሮች ውይይት እንደሚደረግ ታውቋል። የጋራ ምርመራ ቡድኑ አሁን የተሰበሰበውን መረጃ እየተነተነ እንደሆነና የመጨረሻው ዘገባ ግኝቶች፣ ድምዳሜዎችና ምክረ ሐሳቦች በመጪው ኖቬምበር 1 2021 ወይም ጥቅምት 22 ቀን 2014 ዓ.ም ይፋ እንደሚደረግ መግለጫው ይናገራል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው አመሰግናለሁ። በተከታዩ ዘገባ ደግሞ አድማጮች ወዲህ ወደ ዋሽንግተን እንመለሳለን። ኮቪድ-19 ነው ጉዳዩ። ዴልታ የተሰኘው የኮቪድ-19 ዝርያ በዩናይትድ ስቴትስ መዛመቱን ተከትሎ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ክትባትን ጨምሮ ለወረርሽኙ ማብቂያ የታለሙ ፈርጀ ብዙ አስገዳጅ ድንጋጌዎችን ይፋ አድርገዋል። የዋይት ሀውስዋ ዘጋቢያችን ፓትሲ ዊዳክስዋራ ያደረሰችንን የዚህን ዘገባ ዝርዝር ኤደን ገረመው እንደሚከተለው ታቀርበዋለች።
ዴልታ የተሰኘው የኮቪድ-19 ዝርያ በየሳምንቱ በሺዎች የሚቆጠሩ አሜሪካውያንን ለሞት እየዳረገና ሆስፒታሎችንም እያጨናነቀ ይገኛል። ወረርሽኙ እንዲያበቃ ለማድረግ በታደሰው እንቅስቃሴ ፕሬዚዳንት ጆ ባይደን ትላንት ሐሙስ ዕለት ትላልቅ ኩባንያዎች ውስጥ የሚሰሩ ተቀጣሪዎች፣ የፌዴራል መንግስት ሰራተኞችና ሐኪሞች ላይ ተግባራዊ የሚደረግ አዲስ መመሪያ ማውጣታቸውን እንዲህ ሲሉ አስታውቀዋል።
Department of Labor is developing an emergency rule to require all employers with 100 or more employees to
የሰራተኞች ጉዳይ ሚኒስቴር 100ና ከዚያ በላይ ተቀጣሪዎች ያሏቸው ቀጣሪዎች ሰራተኞቻቸውን በሙሉ እንዲያስከትቡ አለያም በሳምንት አንድ ቀን ያስመርምሩ ከቫይረሱ ነጻ የሚል ውጤት እንዲያሳዩ የሚያደርግ ያስቸኳይ ጊዜ ህግ እያረቀቀ ነው። ይህም ከ80 ሚሊዮን በላይ የሰራተኛውን ኃይል የሚይዝ ነው።
ይህንን ደም በማያከብሩ አሜሪካውያን ላይ እስከ 14,000 ዶላር የሚደርስ ቅጣት እንዲኖር በማድረግ ባይደን አብዛኞቹ አሜሪካውያንን ለማስከተብ እየጣሩ ነው። በቫንደርቪልት ዩኒቨርሲቲ የተላላፊ በሽታዎችና ሕክምናዎች ፕሮፌሰር የሆኑት ዊሊያም ሻፍነር ይህንን ነገር ይደግፉታል።
We've been in a war against this COVID and so far the
እስካሁን ድረስ ከኮቪድ-19 ጋር ፍልሚያ ላይ ነን። በጎ ፈቃደኛ ሰራዊት አለን። ሰራዊታችን የምንላቸው ለመከተብ የፈቀዱትን ነው። ነገር ግን ዴልታ የተሰኘው ዝርያ ከመጣ በኋላ ጠላታችን ጥንቻውን አፈርጥሟል። ስለዚህ አሁን ነገሮችን አሻሽለን ሁሉም ሰው እንዲከተብ ማድረግ ነው ያለብን።
ይሄ የባይደን የወረርሽኝ እቅድ በትንሹ 100 ሚሊዮን አሜሪካውያንን እንደሚነካ ዋይት ሃውስ አስታውቋል። ይሁን እንጂ አንዳንዶች ይሄ የክትባት ደንብ ህገ መንግስታዊና አጥፊ ነው ይላሉ። ፒተር ቪንሴንዚ ፍሪደም ወርከርስ በተሰኘው የወግ አጥባቂዎች ቡድን አባል ናቸው።
ባይደን ዛሬ ለዩናይትድ ስቴትስ ሰራተኞችና የንግድ ድርጅቶች ባለቤቶች ጠላታቸው መሆናቸውን ነው ግልጽ ያደረጉላቸው።
የባይደን እቅድ የትምህርት ቤቶችን መከፈት፣ የኮቪድ-19 ምርመራና የአፍና የአፍንጫ ጭንብሎችን መጠቀም ግዴታ፣ የኢኮኖሚ ድጋፍ፣ የኮቪድ-19 ህሙማን እንክብካቤ ማሻሻልና የአሜሪካ የበሽታ መከላከልና መቆጣጠር ተቋም ሲዲሲ መመሪያን መሰረት በማድረግ ሶስተኛ ዙር ክትባት መስጠትን ያጠቃልላል። ፕሬዚዳንት ጆ ባይደን እንዲህ ያስረዳሉ። የጤና ድርጅት ይሄ ያዝነው የአውሮፓውያኑ አመት እስኪያበቃ ድረስ የበለጸጉት ሀገራት ሶስተኛ ዙር ክትባት ለዜጎቻቸው ለመስጠት ማቀዳቸውን እንዲያዘገዩት እየጠየቀ ይገኛል። ዋይት ሃውስ ታዲያ የክትባት እርዳታ እየለገስንም ሶስተኛ ዙር ክትባቶችን ለህዝባችን መስጠት እንችላለን እያለ ነው። ጄኒ ቴንፎ በዓለም አቀፍ አንድ ጤና ወይም ግሎባል ሄልዝ በተሰኘው ድርጅት ውስጥ ዘዋን የተሰኘው ዘመቻ ዋና የፖሊሲ ዳይሬክተር ናቸው። አሜሪካ ሁለቱንም ማድረግ መሻቷ ላይ አይስማሙበትም።
The question isn't can the United States do both? It's really should the United States do both? Because
ጥያቄው መሆን ያለበት ዩናይትድ ስቴትስ ሁለቱንም ማድረግ ትችላለች ወይ ሳይሆን ዩናይትድ ስቴትስ ሁለቱንም ማድረግ አለባት ወይ ነው። ምክንያቱም ደግሞ ዋጋ ስላለው ነው። በዩናይትድ ስቴትስ 3 ክትባቶችን በሚወስድ በአንድ ሰው ቦታ የመጀመሪያውን አሊያም ሁለተኛውን ክትባት ያልወሰደ አንድ ሰው መኖሩ ነው።
ፕሬዝዳንት ጆ ባይደን ዩናይትድ ስቴትስ ለ90 ሀገራት 140 ሚሊዮን ክትባቶችን ለግሳለች ያሉ ሲሆን በቀጣዩ 6 ወራት ጊዜ ውስጥም ዓለምን ለማስከተብ ስላላቸው ቅድም የሚያስተዋውቅ ይሆናል። ለፓትሲ ዊዳኩስዋራ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለሁ። አድማጮች፣ ተከታዩ ዘገባ ደግሞ በዓለም ዙሪያ በተለያዩ አገሮች የሚኖሩ የትግራይ ተወላጆች የኢትዮጵያንና የቱርክን መንግስት የሚቃወም እንዲሁም የዩናይትድ ስቴትስን መንግስት ተጨማሪ ድጋፍ የሚጠይቅ ሰልፍ ከትላንት በስቲያ እዚህ ከዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ አካሂደዋል። ሰልፉን የተከታተለው የትግርኛ ክፍል ባልደረባችን በትረ ስልጣን ያጠናቀረውን የዚህን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
ትግራይ ሰው ሰራሽ ረሃብ አለ። የሰባይ ረዴት በአግባቡ ተደራሽ እንዲሆን ሊፈቀድ ይገባል። ርዳታ እንጂ ቦምብ አትጣሉ የሚሉና ሌሎች የኢትዮጵያ መንግስትን የሚቃወሙና ሰባይ ርዳታ ያለምንም እንቅፋት ወደ ትግራይ ክልል እንዲገባ የሚጠይቁ የተቃውሞ ድምጾች ሲሰሙ ነበር። ከትላንት በስቲያ ጳጉሜ 3 2013 ዓ.ም በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ደጃፍ በትግራይ ተወላጆች ኢትዮጵያውያን የተካሄደ የተቃውሞ ሰልፍ። አቶ መስፍን አየነው ከአስተባባሪዎቹ አንዱ ሲሆኑ ትግራይ ውስጥ በተከሰተው ረሃብና የምግብ እጥረት ምክንያት ሰዎች እየሞቱ በመሆኑ አስቸኳይ የምግብ እርዳታ እንዲደረግ ግፊት ማድረግ ከሰልፉ ዓላማዎች አንዱ መሆኑን ተናግረዋል። ረሃቡ ደግሞ በጦርነት ምክንያት የመጣ ሰው ሰራሽ ረሃብ እንደሆነ ገልጸው የኢትዮጵያ መንግስት ሆን ብሎ እርዳታ እንዳይደርስ እያደረገ ነው ብለዋል። ሰልፉ የተካሄደበትንም ዓላማ ሲያስረዱ
የውጭ ሀገራት እርዳታ ሰጪ ሀገሮች ቢማጸኑም እና ለማድረስ ፍላጎታቸውን ቢያሳዩም የተለያየ ከንበር መፍጠር ህዝቡን ለረሃብ የዳረገ ነው። 500,000 የሚሆን ህዝብ ኢሚዲየት እርዳታ ካላገኘ ለሞት የተዳረገ ይሆናል። ወደ 3.6 ሚሊዮን እስከ 5 ሚሊዮን የሚሆን ህዝብ ደግሞ እርዳታ ይፈላጊ እንዲሆን ተደርጓል። ስለዚህ ይህንን ድምፅ ለማሰማት ለአሜሪካን መንግስት ምንም እንኳን ሰፊ ሪሶርስ ለዚህ ጉዳይ ቢሸጥም ነገሩ ህዝቡ ጋር ሊደርስ አልቻለ። በአንድ በኩል ለማመስገን፣ በሁለተኛው ሳይድ ደግሞ ይህንን ጩኸታችንን አሜሪካ መንግስት ሌሎች አማራጭን ሰጥቷል ደግሞ ህዝቡ እርዳታ እንዲያገኝ እንዲያደርግ ለማድረግ ነው ዓላማው ሰላማዊ ሰልፍ።
በትግራይ ክልል ውስጥ አሁንም ድረስ ይገኛሉ ያሏቸው የኤርትራ ወታደሮች ከትግራይ ክልል እንዲወጡ በትግራይ ክልል የባንክ፣ የቴሌፎን፣ የኤሌክትሪክ፣ የውሃና የህክምና አገልግሎት እንዲጀምሩ እንዲሁም በትግራይ ክልል ውስጥ ተፈጽሟል የተባለው የሰብአዊ መብት ጥሰት በዓለም አቀፍ ቡድን እንዲጣራ ሰልፈኞቹ ጠይቀዋል። በተጨማሪም በንግግር ላይ የተመሰረተ የተኩስ አቁም ስምምነት እንዲደረግ ሰልፈኞቹ ጠይቀዋል። በተጨማሪም የቱርክ መንግስትና የኢትዮጵያ መንግስት ለጦርነቱ ዓላማ የሚውል እቃ ግዢ ስምምነት ማድረጋቸውን በመግለጽ ሰልፈኞቹ ተቃውሟቸውን አሰምተዋል። ይህን ጉዳይ በተመለከተ ከኢትዮጵያና ከቱርክ መንግስት ምላሽ ማግኘት አልቻልንም። በሌላ በኩል የምግብ አቅርቦት ተደራሽነትን በተመለከተ የኢትዮጵያ መንግስት ወደ ትግራይ እርዳታ ለማድረስ ማነቆ ናቸው የተባሉ አሰራሮችን ማስተካከሉን በተለያዩ አጋጣሚዎች አስታውቋል። አሁን በአካባቢው እንቅፋት እየፈጠረ ያለው የህወሓት ጠባጫሪነት ነው ያሉት የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ የተደራሽነት ጥያቄ መቅረብ ያለበትም ለዚሁ ቡድን ነው የሚል ምላሽ መስጠታቸው ይታወቃል። ቢል ለኔ ስዩም በትላንቱ መግለጫቸው ለትግራይ ህዝብ እርዳታ እንዳይደርስ እያደረገ ያለው ዝርፊያ የሚፈጽመውና የምግብ አቅርቦትን ከህዝቡ ነጥቆ ለጦርነት የሚያውለው ህወሓት ነው ብለዋል።
We really need to look at it from the context of what has been happening.
ይሄ የሚታየው ከህወሓት ጦረኝነትና ህወሓት ሰብአዊ እርዳታን እየዘረፈ መሆኑን ከመያመላክቱት ዓለም አቀፍ የሰብአዊ እርዳታ ድርጅቶች በርካታ ምስክርነቶች አንጻር ነው።
What I can refer back to is the looting of humanitarian assistance by the
ተጠቅሰ የምችለው በህወሓት እየተፈጸመ ያለውን ዘረፋ ነው። በቅርቡ ባለፉት ጥቂት ቀናት በትግራይ ቴሌቪዥን ማህበረሰቦች በመንግስት በአሸባሪነት ለተፈረጁ ተዋጊዎች ስንቅ እንዲያዘጋጁ ሲደረጉ አይተናል። እናም እየወጡ ያሉ መረጃዎችና ከተመሳሳይ ቡድን እየተሰሙ ያሉ ስሞታዎች እርስ በርሳቸው የሚጣረሱ ናቸው።
ሰልፈኞች ከዋሽንግተን በተጨማሪ በ15 የዩናይትድ ስቴትስ ዋና ዋና ከተሞች፣ በካናዳ፣ በአውሮፓ ከተሞች፣ በእስራኤልና አውስትራሊያ ተመሳሳይ ሰልፎች መካሄዳቸውን አዘጋጆቹ ተናግረዋል።
በትረንና ደረጀን ለዘገባው አመሰግናለሁ። አድማጮች፣ ተከታዩ ዘገባ ደግሞ ወደ ባህር ዳር ይወስደናል። የበዓል ዜማዎች ያልተሰሙበት የአዲስ ዓመት ዋዜማ ትለናለች አስቴር ምስጋናው በተከታዩ ዘገባዋ። አዲስ ዓመት ሲመጣ በዓልን በዓል ከሚያሰኙት ወይም ከሚያስመስሉት ጉዳዮች ውስጥ የበዓል ዜማዎች ዋነኞቹ መሆናቸውን ጠቅሳ፣ ዘንድሮ ግን እነኚህ ዜማዎች እንደ ወትሮ አልተሰሙም ማለታቸውንም ታነሳለች። አስቴር ምስጋናው በባህር ዳር ከተማ ተዘዋውራ ያነጋገረቻቸው ነዋሪዎች በአንጻሩ ፉከራዎችና ሽለላዎች ከፍ ብለው እየተደመጡ መሆናቸውን፣ ያለው ሁኔታ በፈጠረውም ስሜት ገበያ ወጥተው ለበዓልና ለአዲስ ዓመት የሚሆናቸውን የመሸመት አቅም እንዳሳጣቸው የተናገሩትን ይዛለች። ነጋዴዎችም ገበያው መቀዛቀዙን ገልጠው ነገር ግን የሀገር ሰላም ይቅደም፣ የገበያ መጥፋት አያስጨንቀንም ብለዋል። አስቴር በዘገባዋ የበዓሉን ዋዜማ ድባብ እንዲት አስቃኝናለች።
እነዚህን ዜማዎች በሬዲዮና በቴሌቪዥን የሰማ ግለሰብ ወደ ገበያ ወጣ በማለት ለበዓሉ ከሚያስፈልጉት መሰረታዊ ፍጆታዎች ባለፈ አሮጌን በአዲስ የሚቀይሩ እቃዎችን ይሸምታል። የዘንድሮ የባህል ድባብ ግን ከዚህ የተለየ በመሆኑ ገበያው ተቀዛቅዟል ይላሉ። የበዓል ገበያ ምን እንደሚመስል ጎራ ብዬ ያነጋገርኳቸው ሻጮች በሱቃቸው ውስጥ ያገኙዋቸው ወይዘሮ ንያ ተስማማው ሀገር ሰላም ይሁን እንጂ የኛ መሸጥ አለመሸጥ ጉዳያችን አይደለም ብለዋል።
እኛ ጭንቀታችን እንዴት ይሆን ወታደሮች እንዴት ይሆን በዳር ያሉት ዘመዶቻችን እህቶቻችን ምናስብ እንጂ ምን ሸጣውን ነገር እኛ አንጨነቀም። በሰላም ወጣ መግባት ብቻ ነው የሚያምር።
እና እንዴት ነበር በዓል የሚከበር?
ከዚህ በፊትማ ስለ በዓል ነው የበዓል ጨዋታ ዜማዎቹ የነበሩ ቁጣጣሽ የሚለው እንኳን ደህና መጣሽ እየተባለ። አሁን ግን ያለው ከወቅቱ ጋር አንጻር ያለውን ትኩረት ያለን የበዓሉን ሳይሆን ወኔ ያለውን ነገር ነው እኛ የምናዳምጥ። እኔ አሁን ውየጀ ተለብ የቴሌቪዥንና በቀን ውሎ ምን እንደተሰራ ምን ድል እንዳደረጉ ያንን ነው ማዳመጥ እንጂ የበዓሉን ነገር እኔ እውነት ልሻለሁ አላስበውም። ዋናው እኛ ሰላም ይሁንልን። ገበያውን እኛ ብዙም አልተጨነቅንለትም። ሰላም ሲሆን ነው ገበያ የሚኖረው።
ወይዘሮ ሂሩት አሞኜ አዲስ ዓመት ሲደርስ የሚሰሙ የበዓል ዜማዎች ስነ ልቦናን ወደ በዓሉ ዝግጅት ያመራሉ። በዘንድሮ ዓመት ግን የምንሰማቸው ዜማዎች ከወትረው የተለዩ ናቸው ብለዋል።
በፊት የነበረን ዝግጅትና ያሁኑ በምንም አይገናኝም። በፊት የነበረው ድባቡም የለም። ሚዲያም ላይ የምናየው ነገር ሽር ጉዱ ምኑም እንደ ድሮ አይደለም። በሚዲያ ሲተላለፉ የነበሩት ስለ ጦርነት ነው። በአጠቃላይ ቀረርቶ፣ ፉከራ፣ ስለ ጦርነት ወኔን የሚቀሰቅሱ ነገሮች ናቸው እንጂ በዓል በዓል የሚሸት ምንም ነገር አልሰማንም እስካሁን ድረስ። ስነ ልቦናችንም ለበዓል አይደለም ዝግጁነቱ። ትንሽም ቢሆን እንደ ያለውን ድባብ ቀየር አድርገን እንነዋል በሚል ነው እንጂ ውስጣችን ደስተኛ ሆኖ አይደለም። ግን ያው ትንሽ
አድማጮች የቴክኒክ እክል የገጠመን ይመስላል። ወደ ኋላ ላይ ተመልሰን እናሰማችኋለን። ምናልባት ወደ ሌላ ዝግጅት ብናመራ ጥሩ ይመስለኛል። ወይም ልዩ ማሳሰቢያም አለን። አቀናባሪ ብርሃን የገጠማትን ችግር ለማስተካከል እየሞከረች ነው። አንዳንዴ የቴክኖሎጂ ምጥቀት እና ምችነት መልካም። ወደ ዝግጅቱ ልንመለስ ነው። አድማጮች የቴክኒክ ችግሩ የተፈታ መስሎን ነበር። አሁንም እንደ ችግሩ እንዳለ ነው። ወደ ተከታይ ፕሮግራም እንሄዳለን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። በተለያዩ የኢትዮጵያ አካባቢዎች አውደ ምቱን አከባበር የሚመለከቱ በርካታ ዘገባዎች ከየዘጋቢዎቻችን ደርሰውናል። የገጠመን የቴክኒክ እክል እንደተፈታ ከአዲስ አበባ፣ ከአምቦ፣ ከመቀሌ የተለያዩ አካባቢዎች ያሉትን ሁኔታዎች ወደሚያስቃኙ ዝግጅቶች እንወስዳቸዋለን። የአውደ ዓመቱ ዝግጅት እናንተስ በያላችሁበት እንዴት ነው? የየበኩላችሁን የገጠሟችሁን ያለፈው ዓመት እንዴት አለፈ? እነኝን ሁሉ በየበኩላችሁ የምታካፍሉን በስርጭቶቻችን እናጋራችኋለን። አሁን የቴክኒክ ችግሩ የተፈታ ይመስላል። አድማጮች ዛሬ አልቀናንም። የበዓል ዋዜማው በርካታ ዝግጅቶች የተካተቱበት ሰዓቱም እንዳያንሰን እንፈራለን። እነኚህን ሁሉ ለማስተናገድ የታቀደበት ሰዓት የኮምፒውተር ችግር የገጠመ ይመስላልና ተደጋግመን ወደ ችግሩ እየሄድን ነው። የተፈታ ሲመስል እንደገና አለ ነው የምትለኝ ብርሃን። እኔ አንዳንድ የፕሮግራም ለውጦችን ወይም በመጪው ጥቂት ቀናት ውስጥ የሚመጡትን ላስተዋውቅ የፕሮግራሙ ችግር እስኪፈታ ድረስ። ከፊታችን ሰኞ ሳምንት አንስቶ አሁን እዚህ በስቱዲያችን እያዘጋጀን ያለ ነው ሬዲዮ በቴሌቪዥን የተሰኘ በሬዲዮ የምናሰራጫቸውን ፕሮግራሞች በምስል ተደግፎ የምታዩበት ስቱዲያችንንም ከጀርባ ያለውን ሁኔታ አሁን የምናደርገውን ጨምሮ የምትመለከቱበት ዝግጅት ወደ መጠናቀቅ ላይ ነው። በሶስቱም ቋንቋዎች በአማርኛ፣ በኦሮምኛና በትግርኛ የፊታችን ሰኞ ሳምንት የሬዲዮ ቴሌቪዥን ፕሮግራማችን ይጀምራል። ምናልባት ለቀናችሁ እስካሁን ደግሞ ጋቢናን የመከታተል የቪኦኤ ጋቢና ከጥቂት ሳምንታት በፊት ጀምሯልና የመከታተል እድል ለነበራችሁ ምን እንደሚመስልም ከወዲሁ የማየት እድል ገጥሟችሁ ሊሆን ይችላል። ችግሩን ለመፍታት እየሞከሩ ነው። ወደ ቀደመውና ወደ አቋረጥ ነው ዝግጅት ነው የምወስዳችሁ። ባህር ዳር ላይ አስቴር ያጠናቀረችውን እናስቀድም። አልቀናንም። ዛሬ በጣም ለየት ያለ ችግር ነው። እኔ አንዳንዱን ምን እንደሚመስል ከዚህ ልንገራቸው። የቴክኒክ ችግሩ የተፈታበት እርግጠኛ ሰዓት ሲመጣ ዝግጅቶችን ማጫወት እንጀምራለን። የሐዋሳ ከተማ ነዋሪዎች
ለወትሮም ቢሆን አዲስ ዓመት ሲመጣ በዓሉ በዓል የሚያስመስሉትና ሞቅ ደመቅ የሚያደርጉት የበዓል ዜማዎች ናቸው። አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨት ሰብሬ እነዚህን ዜማዎች በሬዲዮና በቴሌቪዥን የሰማ ግለሰብ ወደ ገበያ ወጣ በማለት ለበዓሉ ከሚያስፈልጉት መሰረታዊ ፍጆታዎች ባለፈ አሮጌን በአዲስ የሚቀይሩ እቃዎችን ይሸምታል። የዘንድሮ የባህል ድባብ ግን ከዚህ የተለየ በመሆኑ ገበያው ተቀዛቅዟል ይላሉ። የበዓል ገበያ ምን እንደሚመስል ጎራ ብዬ ያነጋገርኳቸው ሻጮች በሱቃቸው ውስጥ ያገኘኋቸው ወይዘሮ ኒያ ተስማማው ሀገር ሰላም ይሁን እንጂ የኛ መሸጥ አለመሸጥ ጉዳያችን አይደለም ብለዋል።
እኛ ጭንቀታችን እንዴት ይሆን ወታደሮች፣ እንዴት ይሆን በዳር ያሉት ዘመዶቻችን እህቶቻችን ምናስብ እንጂ
አድማጮች፣ ይሄ ተደጋጋሚ የቴክኒክ ችግር ዛሬ እንግዲህ በዋዜማው እያስደገደገን ነው። የዋዜማ ዝግጅት ደግሞ ለየት ያለ ነው። በየቤታችሁ በያላችሁበት፣ እናንተም በየበኩላችሁ ያዘጋጃችኋቸውና በዓሉን ለመቀበል ለማሳመር እንደምትሞክሩት
ስል የምንሸጠውን ነገር እኛ አንጨነቅም። በሰላም ወጠን መግባት ብቻ ነው የሚያምድ።
እንዴት ነበር በዓል የሚከበር?
ከዚህ በፊትማ ስለ በዓል ነው የበዓል ጨዋታ ዜማዎቹ የነበሩ እንቁጣጣሽ የሚለው እንኳን ደህና መጣሽ እየተባለ፣ አሁን ግን ያለው ከወቅቱ ጋር አንጻር ያለውን ትኩረት ያለን የበዓሉን ሳይሆን ወኔ ያለውን ነገር ነው እኛ የምናዳምጥ። እኔ አሁን እየሄጀ ተረብ የቴሌቪዥንና በቀን ውሎ ምን እንደተሰራ ምን ድል እንዳደረጉ ያንን ነው የማዳምጥ እንጂ የበዓሉን ነገር እኔ እውነት ትልሻለሁ አላ
አድማጮች። ለኢትዮጵያና ለኤርትራ ሕዝብ እንዲሁም በመቶ ሺዎች የምትቆጠሩ የኢትዮጵያና የኤርትራ ውርስ ያላችሁ አሜሪካውያንን ጨምሮ በዓለም ዙሪያ ነገ እንቁጣጣሽን ለምታከብሩ ሁሉ ጂልና እኔ የላቀ ምኞታችንን እንዲሁም መልካም አዲስ ዓመት እንመኝላችኋለን ሲሉ የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን ቀደም ብለን በመግቢያችን እንደጠቆም ነው በራሳቸውና በባለቤታቸው ስም ማምሻውን መልእክት አስተላልፈዋል። ቀደም ብለን ያሰማናችሁን ዝግጅት ሙሉውን ወደ ኋላ ላይ እናቀርባለን። የአዲሱ ዓመት ዋዜማ የገበያ ዋጋ ጭማሪ የታየበት በተለያዩ አካባቢዎችም እንዲሁ ተመሳሳይ ነገሮች የተስተዋሉበት መሆኑን ዘጋቢዎቻችን ከያሉበት ገልጸዋል። አንዳንድ የአምቦ ከተማ ነዋሪዎች የተናገሩትን ዘጋቢያችን ናኮር መልካ ከስፍራው አጠናቅሯል። በዶሮ በግ እንዲሁም ሽንኩርት ተራ ተዘዋውሮ ያነጋገራቸው ሸማቾችና ሻጮች በሽንኩርትና ዶሮ እንዲሁም ሌሎች በዓሉን ለማክበር የሚያስፈልጉ መሰረታዊ ነገሮች ላይ ከወትሮ ይልቅ ጭማሪ ታይተዋል ሲሉ ትዝብታቸውን መግለጻቸውን ጠቁሟል። ሌሎችም ዘጋቢዎቻችን በተለያየ አካባቢዎች እንደዚሁ ተዘዋውረው የአካባቢውን ነዋሪዎች ጠይቀዋል። የሐዋሳው ከተማ ነዋሪዎችና ሸማቾችን ያነጋገረው ዮናታን ዘብዴዎስ ደግሞ የ2014ን ዘመን መለወጫ ምክንያት በማድረግ የምርት እጥረት ባልተፈጠረበት ነጋዴዎች ያልተገባ ትርፍ ለማግኘት በሚያደርጉት እንቅስቃሴና በደላሎች ሻጥር በበዓል ገበያ ላይ ባልተለመደ ሁኔታ ዋጋ መናሩን መናገራቸውን ጠቁሟል። ነጋዴዎች በበኩላቸው የዋጋ ጭማሪ መኖሩን ገልጠው የዋጋው ንረት የተፈጠረው ምርቶች ከቦታ ቦታ ሲመጡ በመወደዳቸውና የአንዳንድ ምርቶች ግብአት ደግሞ በመጨመሩ ነው ሲሉ መናገራቸውን ይጠቁማል። መፍትሄው ወጥነት ያለውና ያልተገደበ የመንግስት ጣልቃ ገብነት ቁጥጥር ብቻ ነው ሲሉ መናገራቸውንም ጠቁሟል። በሌላው ከአዲስ አበባ በደረሰን ዘገባ ደግሞ በኢትዮጵያ አዲስ አበባ ከተማ የ2014 አዲስ ዓመት ዋዜማ ላይ አንድ ዶሮ በአማካይ 500 ብር መሸጡን ዘግበዋል። የዘንድሮ የአዲስ ዓመት ዋዜማ ላይ ያነጋገርናቸው ሸማችና ሻጮች በሁሉም ምርቶች ላይ እንዲሁም በከብቶች፣ ፍየል፣ በግ፣ ዶሮና ለበዓሉ በሚያስፈልጉ ነገሮች ላይ መጠነኛ ጭማሪ ማሳየታቸውን ገልጸዋል። በአዲስ አበባ ከተማ የአቃቂ የኃይሌ ጋርመንትና ሳሪስ አካባቢዎች ያለውን በዓል የተመለከተችው ፀሐይ ዳምጠው ወደ ኋላ ላይ የዚህን ዘገባዋን የቴክኒክ ችግሩ እንደተፈታ ታቀርብልናለች። አድማጮች፣ እዚህ ግድም በሙዚቃ ከቤት ውስጥ ባለ ሙዚቃ ፋታ እንወስድና ችግሩ እንደተፈታ ዝግጅቶችን እንቀጥላለን። አድማጮች በጣም አዝናለሁ። ችግሩ አልተፈታም። የቴክኒክ ችግር አልፎ አልፎ ነው የሚገጥመው። ሲገጥም ግን እንዲህ አታካች ይሆናል። ለእናንተ ለማቅረብ ለዋዜማው የተዘጋጁ በርከት ያሉ ዝግጅቶች ነበሩን። ሰዓቱንና ጊዜውን የሚመስሉ ከየስፍራው ቀደም ብዬ ያስተዋወቅኳቸውን ጀምሮ ከየአካባቢዎቹ የተጠናቀሩ በርከት ያሉ ዘገባዎች አሉ። ችግሩ እንደተፈታ ሰዓቱ የፈቀደልን እናቀርባለን። በሌላ በኩል ደግሞ በነገ ዕለት አዲስ ዓመት የኢትዮጵያ አዲስ ዓመት በሚከበርበት ላለፉት 20 ዓመታት እንደሆነ ሁሉ በዚህ በዩናይት ስቴትስ የመስከረም 11 በአውሮፓውያን የዘመን አቆጣጠር ወይም የቀን አቆጣጠር መስከረም 11 2001 ዓመተ ምህረት የደረሰው የአሸባሪዎች ጥቃት 3000 ሰዎች የተገደሉበት 20ኛ ዓመቱ ይከበራል። እንግዲህ ባለፉት በርካታ ዓመታት እንደሆነ ሁሉ በየአራት ዓመቱ ከሚዘለው ወይም ከሚለወጠው በቀር ተመሳሳይ ነውና ይህንን ቀን የመስከረም 11 የሽብር ጥቃትን የሚመለከቱ ጉዳዮች የሚወሰዱበት ስለሆነ እለቱን በሁለት ከፍለን ዝግጅታችን የሁለቱንም ሁኔታዎች የሚከተሉ ከ20 ዓመት በፊት የደረሰውን በግል ሕይወታቸው የገጠማቸውን ጨምሮ የሚያወሱን በቦታው የነበረውን አንዳንድ ያልተነገሩ ታሪኮችን ጨምሮ የሚያሰሙ ልዩ ልዩ ዝግጅቶችን ይዘናል። ከዛ በመለስ የአውደ ዓመት ዝግጅታችን እንደ ዛሬው የቴክኒክ እክል ሳይገጥመው ሰፋ ያለ ዝግጅቶች አሉን። የበዓሉን የሚመስሉ ዝግጅቶቻችንን በስፋት እናቀርብላችኋለን። እንዳልኩት የመስከረም 11ንና የአውደ ዓመቱን ዝግጅት በተመሳሳይ በመሳ ለመሳ ሁለቱንም እናቀርብላችኋለን። አድማጮች፣ አሁን ለማስታወሻ የሚሆነን አንድ ሁለት ዝግጅቶችን የቴክኒክ እክሉ እስኪፈታ ድረስ ቀደም ብዬ ያስተዋወቅኩትን ዝግጅት ላሰማችሁ። ለኢትዮጵያና ለኤርትራ ሕዝብ እንዲሁም በመቶ ሺዎች የምትቆጠሩ ኢትዮጵያውያን አሉ ዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን የኢትዮጵያና የኤርትራ ውርስ ያላችሁ አሜሪካውያንን ጨምሮ በዓለም ዙሪያ ነገ እንቁጣጣሽን ለምታከብሩ ሁሉ ጂልና እኔ የላቀ ምኞታችንና መልካም አዲስ ዓመት እንመኝላችኋለን ያሉት የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በራሳቸውና በባለቤታቸው ስም ማምሻውን ባስተላለፉት መልእክት ነው። ቀደም ብለን በቁንጽል ወይም አጠር አድርገን አሰምተናቸዋል። ለእንቁጣጣሽ በዓል የፕሬዚዳንት ጆሴፍ አር ባይደን ጁኒየር መልእክት በሚል ርዕስ በዋይት ሀውስ ቤተ መንግስት ዌብሳይት ላይ በወጣው በዚህ መልእክታቸው ኢትዮጵያውያን አሜሪካውያንና ኤርትራውያን አሜሪካውያን በመላው ዩናይትድ ስቴትስ ያሉ ማህበረሰቦችን በማበልጸግ በሀገራችን የየዕለት ሕይወት እያንዳንዷ ገጽታ ላይ ቁልፍ ናችሁ ብለዋል ባይደን። ለብዙዎቻችሁም ያለፈው ዓመት ከባድ እንደነበር አውቃለሁ ብለዋል ፕሬዚዳንቱ። ኮቪድ-19 ካደረሰው መጎዳትና ማጣት ጋር ኢትዮጵያ ውስጥ እየተካሄደ ያለው ግጭት ቤተሰቦቻችሁንና የምትወዷቸውን ሁሉ እየጎዳ መሆኑንም አውቃለሁ ያሉት ፕሬዚዳንት ባይደን ኢትዮጵያ ውስጥ በሲቪሎች ላይ እየደረሰ ነው ያሉት ጥቃት በጥልቅ እንደሚያሳስባቸውም ገልጠዋል። ከአፍሪካ ቀንድ ውስጥ ያሉ ግጭቶች ሁሉ ወደ ሰላማዊ መፍትሄ እንዲያመሩ አስተዳደራቸው በመላው አካባቢው ካሉ አገሮች ጋር የነቃ ዲፕሎማሲ ጥረት እያደረገ መሆኑንም ባይደን አስታውሰዋል። እንደ ኢትዮጵያና ኤርትራ የዳያስፖራ አባላት በአካባቢው ሰላምና ብልጽግና እንዲጠናከሩ ብዙዎቻችሁም በቀጥታ እያበረከታችሁት ያለውን አስተዋጽኦ እገነዘባለሁ አደንቃለሁም ብለዋል ፕሬዚዳንት ባይደን። የዩናይትድ ስቴትስ ለአፍሪካ ቀንድ ሕዝብ ጥልቅና የረዥም ጊዜ የወዳጅነት ቁርጠኝነት እንዳላት ፕሬዚዳንቱ አመላክተው በየትኛውም የሕዝብ ቡድን ላይ የሚፈጸም ኢሰብአዊ ጥቃት መቃወማችንን እንቀጥላለን ያሉት በአካባቢው ለሰብአዊ እርዳታ ፍላጎቶችም ምላሽና ድጋፍ መስጠታቸውን እንደሚቀጥሉ ፕሬዚዳንት ባይደን አክለው አስታውቀዋል። ታላቋና ህብረ ስብጥሯ ኢትዮጵያ አሁን የተደቀኑባትን የመከፋፈል አደጋዎች እንደምታሸንፍና በድርድር የሚደረስበትን ተኩስ ማቆም ጨምሮ እየተካሄደ ላለው ግጭት መፍትሄ እንደምታበጅ እናምናለን ብለዋል ፕሬዚዳንት ባይደን በዚሁ የአዲስ ዓመት የእንኳን አደረሳችሁ መልእክታቸው። ሰላምን መገንባት ቀላል አይደለም ብለዋል ባይደን። ይሁን እንጂ በውይይትና በሰብዕናችን ውስጥ አንድነትን በመሻት ወይም በመፈለግ ዛሬ ሊጀመር ይችላል፣ መጀመር አለበትም ሲሉ ጉትጎታቸውን አጠናክረዋል። በአማርኛ ቃላት መልካም አዲስ ዓመት ብለዋል ፕሬዚዳንት ጆ ባይደን በዓሉን ለሚያከብሩ ሁሉ ይህ ዓመት ሰላምና እርቅ የሚወርድበት በመላው ኢትዮጵያና ኤርትራ እንዲሁም በመላው ዓለም ቤተሰቦችና ማህበረሰቦች ፈውስ የሚያገኙበት እንዲሆን እጸልያለሁ ሲሉ ባይደን ለኢትዮጵያና ለኤርትራ የአዲስ ዓመት የእንቁጣጣሽ መልካም ምኞት መግለጫቸውን ደምድመዋል። አድማጮች፣ አሁን የቴክኒክ እክሉ የተቃለለ ይመስለኛል። ወደ አምቦ የሚወስድንን ላስከትል። ቀደም ብዬ ጠቀስ ጠቀስ አድርጌ ከየስፍራው ዘጋቢዎቻችንን ያደረሱንን ነግሬያችሁ ነበረ። የአዲሱ የ2014 ዓ.ም የዋዜማ ገበያ የዋጋ ጭማሪ የታየበት መሆኑን አንዳንድ የአምቦ ከተማ ነዋሪዎች ተናገሩ ይለናል ናኮር መልካ። ናኮር በዶሮ በግ እንዲሁም ሽንኩርት ተራ ተዘዋውሮ ያነጋገራቸው ሸማቾችና ሻጮች በሽንኩርት በዶሮና ሌሎችም በዓሉን ለማክበር የሚያስፈልጉ መሠረታዊ ነገሮች ላይ ከወትሮ ይልቅ ጭማሪ ታይቷል ሲሉ ትዝብታቸውን ገልጸዋል። ነገ የሚጀምረው አዲሱ 2014 ዓ.ም በተመለከተም መልካም ምኞታቸውን ገልጠዋል። ናኮር መልካ ዝርዝሩን ይዘዋል።
ስሜ ደጀኔ ይባላለሁ። የምኖረው አምቦ ከተማ ውስጥ ነው። የበዓል ድባብ ጥሩ ነው፣ ግን ገበያ ሁኔታ በጣም ውድ ነው። ሁሉም ውድ ነው። በቃ ሁሉም ቀላል በቀላል ዋጋ የሚታገኘው ነገር የለም። ሁሉም በቃ
ዛሬ የተፈቀደልን አይመስልም። ተጀምሯል፣ ተስተካክሏል ብለን ስንጀምር ዳግም ምክል ይገጥመናል። አንዳንዴ ለማስረዳትም ያዳግታል። አድማጮች፣ በዚህ በሰለጠነ በቀለጠፈ ቴክኖሎጂ ባለበት ጊዜ ምንድን ነው እንዲህ ያለ ነገር አሜሪካ ድምፅ ምንድን ነው ልትሉን ትችላላችሁ። ከዚህ ቀደም መሰል ችግሮች ሲገጥሙ የአስተያየቶቻችሁን ያደረሳችሁን አላችሁ። ቴክኖሎጂ ፈተናችንን ያቀለለውን ያህል ብዙ ነገሮችንም በቀላሉ እንዲሰሩ ያመቻቸውን ቀላል ያደረገልን ያህል እክል ሲገጥምም ከሚፈለገው በላይ ሌላ ጊዜ በቀላሉ ሊሰሩ የሚችሉትን ሁሉ የማወቅ ጠባ ያለው አልፎ አልፎ ስለሚገጥም ብዙም ስለማይገጥም መላልሶ ካልገጠመ ልብ ላይ ይባል ይችላል። ለሁሉም ይቅርታ እንጠይቃለን። አድማጮች፣ በዋዜማው ልናሰማችሁ የሚገባ ሰዓቱም የሚጠይቃቸው ዝግጅቶች እንደዚህ አልነበረም መቅረብ የነበረባቸው። የቴክኒክ እክልም ቢሆን የኛ ነውና ችግሩ በድጋሚ ይቅርታ እንጠይቃለን። ችግሩ እስከሚፈታ ድረስ እኔ ሙዚቃ ለመጋበዝ እድል ያገኘሁ ይመስለኛል። ሙዚቃ ለማጫወትም ይከለክላል አንዳንድ ጊዜ ማጫወቻውና በሌላ መንገድ ነው ሙዚቃ የምናጫወተው። አሁን ግን አቀናባሪ ብርሃን ኃይሉ ሙዚቃ ማጫወት እንችላለን እያለችኝ ነው። ወደ እሱ እንሂድና የሚሆነውን እንመለከታለን።
ደግ አይበረክትም። ድርሰት አበባው መላኩ።
የአበባው መላኩን ግጥም ነበር በሙዚቃ ለማሰማት በሞከር ነው ድል የተገኘው። እሱም ዘልቆ መጫወት አልቻለም። የቤት ውስጥ ሙዚቃ ይባላል። በሌላ መሳሪያ ማጫወት የሚቻል ግን እኛ የመረጥነውና የምንሻውን ለሰዓቱ የሚስማማ ላይሆን ይችላል። የሙዚቃ ፍቅር ከባዶ አየር ወይንም ደግሞ ተደጋግሞ የቴክኒክ ችግር ከሚመጣበት ይሻላልና የቤቱ ሙዚቃ ማጫወት ከቻልን ወደዛ መልሳችሁና የቀሩትን ደቂቃዎች ቆይታ እናደርጋለን። ራሱን የጋበዘ የሙዚቃ ስልት ነው ያሰማናችሁ። በቀንና በያዝናቸው መሰረት ሙዚቃዎችንም ሆነ ሌሎች የፕሮግራሞቻችንን ዝግጅቶች ማቅረብ አልቻልንም። በድጋሚ በጣም አድርገን ይቅርታ እንጠይቃለን። አድማጮች ታዲያ ለዚህ ማካካሻም ይሆናለን። በነገ ዕለት ቀደም ብዬ ጀምር እንዳደረግኩት ሙሉ ዝግጅታችን ቀኑን የሚመስል ነው። የአውደ ዓመቱን አከባበር ወዲሁም ደግሞ የመስከረም 11ን የአሸባሪዎች ጥቃት ይመልከት። የሚያሳዝን ታሪክ ይሁን እንጂ በዚያ ጊዜ የደረሱ የታዩ የተሰሙ አንዳንዶችንም ያልሰማናቸው ታሪኮች ጭምር የግል ገጠመኞቻቸውን የሚነግሩን ኢትዮጵያውያን በዛ ሕንፃ ላይ የነበሩ በሕይወት የተረፉ ያሉበት ጨምሮ በርከት ያሉ ዝግጅቶች ይኖሩናል። እሁድም በእሁድ ምሽት ዝግጅቶቻችን እንዲሁ በርከት ያሉ ታሪኮች አሉ። ለዛሬ ተይዘው ከነበሩት ውስጥ አንዳንዱን ጠቀስ ጠቀስ አድርጋለሁ። በአብዛኛው ዝግጅቶች ከተለያዩ አካባቢዎች ቀደም ብዬ ከጠቆምኳችሁ ከአምቦ፣ ከሐዋሳ፣ ከአዲስ አበባ፣ ከባህር ዳር፣ ከሌሎችም አካባቢዎች በታየ ውስጥ የዋጋ ውድነት የኑሮ ውድነት አልቀመስ ማለቱን ነው። ከሁሉም በከፍተኛ ዋጋ የማይደረስበት ሆኖ የተገኘው የዕለት ተዕለት አገልግሎት የሚያስፈልገው ሽንኩርት መሆኑን ብዙዎች ተናግረዋል። የዶሮ ዋጋ ፈጠን ብሎ የሚታይ ነው። የአዲስ ዓመት በቤት ውስጥ ከሚሰናዱ የምግብ አይነቶች ውስጥ ዶሮ ትልቅ ቦታ አለውና ለእንቁጣጣሽ የዶሮ ዋጋ 400 ብር ድረስ መድረሱን የአምቦ ነዋሪዎች ለናኮር መልካ ነግረውታል። በሌሎችም አካባቢዎች ተመሳሳይ ውድነት ታይቷል። ታዲያ በዚህ ሁሉ ውስጥ ሸማቾችም ሆነ ሻጮች፣ ነጋዴዎቹ በተመሳሳይ የሚሉት አንድ ነገር ሰምተናል። በሁሉም ዘገባዎች ውስጥ ማለት ይቻላል ኑሮ ውድ ቢሆንም ከአቅማችን በላይ ቢሆንም የሚያሳስበንና በሚቀጥለው ዓመትም ተለውጦ እንድናየው የምንፈልገው ሰላም ማግኘታችን ነው የሚል ነው። ብዙዎች የምትስማሙበት ይመስለኛል። በየትኛውም ቦታ ያላችሁ፣ የትኛውም ቦታ ቆማችሁ የምታስቡ ብትሆኑ ይህን አስታኮ አንድ ጥያቄ ለወረውር አሰብኩ። በ2014 በግል ሕይወታችሁ የተለያዩ ነገሮችን ትመኛላችሁ። ሁልጊዜም ዘመን ዓመት ሲቀየር አዳዲስ ነገሮችን መመኘት ያለ ነውና በአገር ደረጃም በሕይወታችሁም መሻሻልም በምትፈልጉባቸው ሁኔታዎች ውስጥ አዎንታዊ ይዘት ያላቸውን አስተያየቶች ነው በእርግጥ የምንጠብቀው። እንደዚያ እንዲሆንም እንፈልጋለን። ምኞታችሁ ቢያንስ በሕይወታችሁ ውስጥ እንዲመጣ ከምትፈልጓቸው ለውጦች ጋር እንዲገናኝ ለዜጎች ደህንነት የሚበጁ ጉዳዮችን ሊጨምር ይችላል። አስተያየቶቻችሁን ካደረሳችሁን እናስተናግዳለን። ሌላው በነገው ምሽት እና በእሁድ ምሽት ከምትከታተሏቸው ዝግጅቶች በተጨማሪ ለዛሬ ያለውን የተሰናዳውን ዝግጅታችንን በድረ ገጻችንና ሙሉውን በፌስቡክ ገጻችን ላይ እንደምታገኙ ለማስታወስ እወዳለሁ። አድማጮች ለዛሬ አዘጋጀነውን ታዲያ በዚሁም ማጠናቀቃችን ነው። የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት ለምሽቱ ያሰናዳውን ዝግጅት በዚሁ አጠናቀቀ። ነገ እንገናኝ። በእኔ በኩል ሰላም፣ ደህና ደሩ። መልካም አዲስ ዓመት ለሁላችሁ።